የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ22 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት ከሚያሰማው የአንድ ሰዓት ዝግጅት የዛሬውን ጀመረ።
እንደምሽለም ስለማላውቅ እንዴት አርጌት ነው ተቆልጠብቄ ልሄድ ይችላልው ብዬ ምን ብዬ ነው የሄድኩት? በኋላ ነው ያ ሁሉ የሆነውና እኔ አላውቅም እንደውም ሲደነግጥ ይታያል ነው የሚል ቴሌቪዥን ላይ።
ንጉሴ አክሊሉ በጋዜጠኝነት ሙያው ተሸለመ።
እኛን ያጠቃልል ይሆን?
እሱን በኋላ እንጠይቃለን። አዲሱ ለማንኛውም ዛሬ እንደ እንግዳ ስላወያየ ነው
ወደ ኋላ እናቀርበዋለን።
አገር ከወቀሳና ከከሰሳ በላይ በበጎነትና መልካም በሚሰሩላት ሰዎች ትገነባለች እናምናለን። እነዚህ ሰዎች ሰርተው ምንም እንዳልሰሩ ተደርጎ ሁልጊዜ እነሱ በማይሰሙበት ሁኔታ መቃብራቸው ላይ አስካይናቸው አጠገብ ነው ታሪካቸው የሚነገር። ይህ መቀየር አለበት ይለናል። ሰዎች ቁመው መስማት አለባቸው ሲመሰገኑ። እንኳን ደስ ያለህ መባል ያለበት ሰው በእንዲህ አይነት ስራው ጊዜ ነው ብለናል።
ሸላሚው የበጎ ሰው ሽልማት ድርጅት ሲሆን
መስራችና ስራ መሪውን መዋዘ ጥበባት ዲያቆን ዳንኤል ክብረትንም ይዘናል።
የተሸላሚዎች አመራረጥ መስፈርት ምን ይሆን?
ከኛው ባልደረባ ሌላ የዘንድሮ ተሸላሚዎችስ እነማን ናቸው ለማለት
የቅዱስ ያሬድ በዓል ለ19ኛ ጊዜ እዚሁ አካባቢያችን ዛሬ ተከብሯል።
የቅዱስ ያሬድን ታሪክና የዜማ መልእክቱን በተመለከተ መጽሐፍ የጻፉና
በበዓሉ ላይም ካስመረቁ አንድ ያሬዳዊ ሊቅ ጋርም ተወያይተናል።
የድርሰት ነገር ከተነሳ አንዲት ደራሲም የዛሬ እንግዳችን ናቸው።
የምጥያህል ነውና የተገላገልኩት የተመረቀ ቀን እጅግ ተደስቻለሁ ይሉናል።
ወደ ማጠቃለያ ላይ ንጉሥ ያክሊሉን አምጥተን
እንቁጣጣሽ ተባብለን
ለአዲሱ ዓመትም መልካም መልካሙን ተመኛኝተን ነው የምንሰነባበተው።
ከሁሉም በላይና በቅድሚያ ግን መላ አድማጮቻችንን
እኛ የራዲዮ መጽሔት ቡድን አባላት
አቀናባሪያችንን ንጉሡ ታምሬን
አዘጋጆቹን አዲሱ አበበና
እኔም አሉላ ከበደ እንኳን አደረሳችሁ
እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በጤና አሸጋገራችሁ እንላለን።
የዘንድሮዋ ጳጉሜን በአምስት ቀናት ተጠናቃ
ዘመነ ማቴዎስ 2009 ዓመተ ምሕረትም አብሮ ተሸኝቷል።
ነገ ሰኞ ታዲያ አዲሱ የኢትዮጵያ 2010 ዓመተ ምሕረት አንድ ብሎ ይጀምራል።
የነገው ሰኞ ግን ኢትዮጵያ ውስጥ ለሚገኙ ኢትዮጵያውያን
የሥራ ቀን ሳይሆን አውደ ዓመት ነውና
በድጋሜ መልካም በዓል
እንቁጣጣሽ እንላለን።
የዓለም ዜናውን አስቀደምን።
እንደምን አመሻችሁ። እንኳን ለአዲሱ ዓመት 2010 ዓመተ ምሕረት ዋዜማ በሰላም አደረሳችሁ። ዜናውን የማሰማችሁ ሄኖክ ሰማእግዜር ነኝ። በዛሬው ዕለት በማዕከላዊ ሶማሊያ በለድዌን ከተማ የተከሰተ ፍንዳታ በትንሹ 3 ሰዎችን ሲገድል ሌሎች 13 ማቁሰሉን የሀገሪቱ ፖሊስ አስታወቀ። የሂራን ግዛት አስተዳደር ጽፈት ቤት አጠገብ የሚገኝ ሻይ ቤት እኩለ ቀን አካባቢ የፈነዳው ፈንጂ 3 ጋዜጠኞችን ጨምሮ ሌሎችን ማቁሰሉን የቪኦኤ የሶማሊኛ ዝግጅት ክፍል ያቀረበው ዘገባ ያስታውሳል። የሶማሊያ ፖሊስ ኃላፊ ኮሎኔል ኢሳቅ አሊ አብዱልለም ድንገቱን አረጋግጠዋል። በሶማሊያ የሚንቀሳቀሰው የሽብር ታጣቂ ቡድን አልሸባብ የአፍሪካ ህብረት የሰላም አስከባሪ ኃይል ዋና የዘመቻ ጣቢያ በሆነችው ከተማ ለደረሰው ጥቃት ኃላፊነቱን ወስዷል። የደቡባዊ ዩናይትድ ስቴትስ ፍሎሪዳ ግዛት ዛሬ ማለዳ በከፍተኛ ዝናብ አዘል አውሎ ንፋስ ተመታች። በካሪቢያን ደሴቶች ከባድ ጥፋት ያደረሰችውን አውሎ ንፋስ እርማ ዛሬ ማለዳ ኪ ዌስትን ስትመታ ባለ 5ቱ የአውሎ ንፋስ ደረጃ 4 አጥፊ ኃይልን ይዛ ነው። አውሎ ንፋሷ በሰዓት 215 ኪሎ ሜትር የሚሽጎደጎድ ከባድ ንፋስ እየገፋት ፍሎሪዳን መምታቷን ብሔራዊ የሄሪኬን ማዕከል አስታውቋል። በአካባቢው በንፋስ ሲከንፍ የመጣው ዝናብ ከሚያወርደው ውሃ በተጨማሪ በንፋስ ተገፍቶ የመጣው የውቅያኖስ ውሃ መጠን የባህር ወሰኑን ጥሶ በከተማዎችና በጎዳናዎች እንደዚሁም በየቤቶችም ጭምር መፍሰስ ጀምሯል። ኔፕልስ፣ ፍሎሪዳ፣ ፎርት ማየርስ እና ታምፓ ከተሞች በከባድ ንፋስ እና ከባህር ወለል ከፍ ብሎ በመፍሰስ ላይ ያለ የውቅያኖስ ውሃ ጎርፍ ተጥለቅልቀዋል። በጎርፍ መጥለቅለቅና በንፋስ ከሚደርሱ ጉዳቶች ዜጎች ራሳቸውን እንዲጠብቁ የተዘጋጁ ጊዜያዊ መጠለያ ጣቢያዎች በአስር ሺህ የሚቆጠሩ በማያሚ ዴድ ግዛት ብቻ እንደሚገኙም ታውቋል። ሄሪኬን እርማ በካሪቢያን ደሴቶች በትንሹ የ25 ሰዎችን ሕይወት ስታጠፋ በተለይ የባርቡዳ፣ ሳንት ማርቲን፣ ሳምባርትና የመሳሰሉ ደሴቶችን ድምጥ ማጣቸውን አጥፍታለች። የእርማን ደረጃ 5 አፍራሽ ኃይል መቋቋም የተሳናቸው የካሪቢያን ደሴቶች በአካባቢው የበረታ በመገስገስ ላይ የሚገኘው ሌላ አውሎ ንፋስ ጆዜ ጭንቅ ላይ ነበር የሰነበቱት። ጆዜ ደረጃ 4 ሲሆን ባርቡዳን ብዙም ሳይጎዳ ወደ ሰሜን እየተምዘገዘገ ይገኛል። በሜክሲኮ ዋሃካ ግዛት የተከሰተው የመሬት መንቀጥቀጥ ያጠፋው የሰው ሕይወት ወደ 90 መድረሱን የሀገሪቱ ባለስልጣናት አስታወቁ። በመሬት ርዕደት መለኪያ 8.2 ሬክተር የተመዘገበው አደጋ በፓሲፊክ ውቅያኖስ አቅራቢያ ወደ 1 ሜትር ቁመት ያለው ተምዘግዛጊ የባህር ጎርፍ ወይም ሱናሚ አስከስቷል። ርዕደቱ ከባህር ዳርቻው አልፎ እስከ መዲናዋ ሜክሲኮ ሲቲ ድረስም ተሰምቷል። የሜክሲኮ ፕሬዚዳንት ኤንሪኬ ፔኛ ኔልቶ የመሬት መንቀጥቀጡ ከ30 ዓመታት በፊት ተከስቶ ከነበረውና በሺዎች የሚቆጠረውን ሕይወት ካጠፋው የከፋ እንደሆነ ገልጸው በሀገሪቱ የሶስት ቀናት ብሔራዊ አዘን አውጀዋል። በሚያንማር የሮሂንጋ ታጣቂዎች ለአንድ ወር የሚዘልቅ የተኩስ አቁም ስምምነት ላይ መድረሳቸው ተሰማ። በጦርነትና ሁከት የምትታመሰው የደቡብ እስያ ሀገር በችግር ላይ ለሚገኙ የበርማውያን አስቸኳይ የሰብአዊ እርዳታ ለማቅረብ ነው ስምምነቱ የተደረሰው። የሮሂንጋ ታጣቂዎች በፖሊስና የፍተሻ ጣቢያዎች ላይ ጥቃት ማድረስ ከጀመሩበት ያለፈው ወር ጊዜ አንስቶ የተቀሰቀሰውን ግጭት ሽሽት ወደ 300 ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ።
አሁን የራዲዮ መጽሔት ተጀመረ።
ቀዳሚ መሰናዶም ምርጥ የሳምንቱ ግጥም ይሆናል። አታስብ ይሉኛል። ማሰብ ማስተላሰል ማጤን ማውጣት ማውረድ ባምሮ መጠነስ ሐሳብን ማዋለድ ከምናብ ጓዳ ውስጥ ምስጢርን ፈልፍሎ ያምሮ መረዋን ማንኳኳት ደውሎ መላ ማፈላለግ እንዲህ ቢሆን ማለት አምሮን ኮትኩቶ ዕውቀት ዘርቶ ማምረት ባንዱ ውስጥ ሌላው በሌላው ውስጥ አንዱ እንዳለ መረዳት ግና በማሰቢያቸው ላይ ቁጭ ብለው ያዋሉ ለምን እንዴት ብለው መጠየቅ ያልቻሉ በእነሱ መክሊት ልክ ማሰብን ገድበው አታስብ ይሉኛል ማሰብ ወንጀል አርገው
መፈለግ ምስጥሩን መርምሮ ስሪቱን መረዳት ዕውቀት አጎልብቶ ልዩ ጥበብ ማግኘት ተጭንቆ ተጠቦ ለሊት እንቅልፋቶ ልዩ ሐሳብ ማፍለቅ አምሮን ኮትኩቶ በአምሮ ጓዳ ውስጥ ገብቶ ማንጎዳጎድ መቃኘት መማተር ማለት ነው ጉድ ጉድ ታዲያ የማስተብ ምስጥሩ ውሉ ያልገባቸው ያምሯቸውን በር ጥርቅም አርገው ዘግተው ማሰላሰል ተተው ቁጭ ብለው ያዋሉ ገና ከመባቻው ማስተብ ያልታደሉ ሐሳቤን ገድበው አንደበቴን ዘግተው አታስብ ይሉኛል ማስተብን ወንጀል አርገው
ማስተዋል የመሬትን ስሪት የጨረቃን ውበት ርቀት የከዋክብት የፀሐይን ሙቀት የተራራን ኩራት የውቅያኖስን ጥልቀት የጉም ጥጥ ፈተላ የበረዶን ንጣት የሳተ ጎሞራ የመብረቅን ቁጣ የበሽታ ዘሩ ከየት እንደመጣ የአየሩን ሹክሹክታ የእግዚአብሔርን ዝምታ የወፎች ዝማሬ የዛፎች እስክስታ ከየት መጣ ብሎ ጥያቄ መጠየቅ ከኔም ካንተም ከሱ አዲስ ሐሳብ ማፍለቅ የነጠረ ሐሳብ ካምሮ እንዲጨመቅ ዛዲያ የእግዚአብሔር ምስልነት የፍጥረት ያልገባቸው ህሊናውን ነፍጎ ሆዱን ያደላቸው መኖር ማለት ማሰብ መሆኑን ዘንግተው ሐሳብ ከወቂቱ ሙጥጥ ያለባቸው አታስብ ይሉኛል ሐሳብ ነጥፎባቸው
መመርመር መቃኘት መማተር ገብቶ ማገላበጥ ከፍቶ ማንጎዳጎድ በአእምሮ ጓዳ ውስጥ አባራና ራክፎ ድሩን መበጣጥስ ጥርት ያለ ሐሳብ ስቲፈልክ ድረስ ዝገቱን ማስወገድ ጥቀርሻውን ማጽዳት አምሮን መርምሮ ስሪቱን መረዳት በሳሉን ጠብቆ ባለው ላይ መገንባት ከኔም ካንተም ከሱ ባንድ ላይ ሰንቆ የነጠረ ሐሳብ ሌላ ማፍለቅ ጨምቆ እናማ አምላክ የቸረኝን ከጧቱ ስፈጠር ከማሰቡ በዛ ከንቅልፉ ቆንጠር ከሽታው ቀንሶ ከጥያቄው ጨመር መማር መምራመር ማሰቤን ገድበው ይሉን ጀምረዋል ማስተዋል ወንጀል ነው
መደምደም መደነቅ መገረም ማጤን ማሰላሰል በአምሮ ጓዳ ውስጥ ሐሳብን ማብሰልሰል እንዲህ ቢሆን ብሎ ብልጭታ መፈንጠቅ ተክቶ መላ መምታት አዲስ ሐሳብ ማፍለቅ ፍቅር ወንድምነት አንድነት እንዲበቅል አምሮን ኮትኩቶ ዕቀትን ነው መትከል መታነጽ በትምርት ልዩ ጥበብ ማግኘት ባንድ ውስጥ ሁሉም በሁሉም ውስጥ አንዱ እንዳለ መረዳት
ገና መሆኑ ያልገባቸው መኖር ማለት ማሰብ ያልተጻፈ መጻፍ የተጻፈ ማንበብ ማዳመጥ መናገር ማስረዳት መጠየቅ ሐሳብን በሐሳብ መሳል መሞሻለቅ መናገር መተቸት ማሰብን ገድበው አታስብ ይሉኛል ማሰብን ወንጀል አርገው
ይሄ ግጥም ከአስራዳው የተላከልን
ሰላም አዲሱና ሉላ እንደምን አላችሁ
አሮጌው አመት ከመጥባቱ በፊት እዳ ተከትሎን ወደ መቃብር እንዳይሄድ
በይደር ተይዛ የነበረችው አታስብ ይሉኛል የምትለዋን ቋጠሮዬን
ለወገኖቻችን ጆሮ ባየር ላይ ብታውሏት በሚል ይሄው እንደገና ልክያታለሁና
ወፌብረሪ መልክቴን ንገሪ ብላችሁ ባየር ላይ ወንጭፏት ሲሉ
የፈረንሳይ አድማጫችን እንዳልነው አስራዳው ናቸው ያደረሱን እናመሰግናለን
ጋሚ እንቁጣጣሽ ለአድማጮቻችን በሙሉ
እኔ ደግሞ ላንተና ለንጉሱ እንቁጣጣሽ እላቸዋለሁ
እናመሰግናለን አዲሱ ላንተም መልካም በዓል እንቁጣጣሽ
አመሰግናለሁ አዲሱ አሉላ መላው የኢትዮጵያ ህዝብ አድማጮቻችን እንኳን ለአዲሱ አመት አደረሳችሁ ንጉሱ ታምሬ ነኝ
በየአመቱ ለኛ እንቁጣጣሽ ሲደለን እንኳን ደህና መጣሽ
የኢትዮጵያው ሊቅ የቅዱስ ያሬድ በዓል ለ19ኛ ጊዜ ዛሬ ተከብሯል።
በዓሉ በዲሲዋ ቅዱስ ማርያም ቤተክርስቲያን ሲከበር
የሊቁ የዜማ ታሪክና ምልክቶቹ የተካተቱበት አዲስ መጽሐፍም ተመርቋል።
ደራሲው ያሬዳዊ ሊቀ መዘምራን ሞገስ ስዩም ናቸው።
ሊቀ መዘምራን ሞገስ በአሁን ወቅት
በርዕሰ አድባራት ደብረ ሰላም ቅዱስ ማርያም ቤተክርስቲያን አገልጋይና
የመንፈሳዊ ክፍሉም ዋና ኃላፊ ናቸው።
ከዚህ ቀደም የተላላቅ በዓላት ወረቦች የተካተቱበትን ሲዲ ለመጀመሪያ ጊዜ ያዘጋጁት እኒህ ሊቅ
በያሬዳዊ ስራዎቻቸው እውቅና አግኝተዋል።
ናሽናል ኢንዶመንት ፎር አርትም ለኪነ ጥበብ ስራዎች ድጋፍ የሚሰጥ የዩናይትድ ስቴትስ ብሔራዊ ተቋም ተሸላሚ ናቸው።
በኢትዮጵያ ቤተክርስቲያን ትምህርት የሚታወቁት ሊቀ መዘምራን ሞገስ
ግሪክ አቴና ውስጥ ከሚገኘው የቴዎሎጂ ወይም የመንፈሳዊ ኮሌጅ
በሕግ ትምህርት በዲግሪ ተመርቀዋል።
ሊቀ መዘምራን ሞገስ ስዩም እንኳን ደስ ያለው ላለው ትልቅ ስኬት ነው። ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድና የዜማው ታሪክ ከነምልክቱ በሚል ለብዙ ጊዜ ደከሙበትን መጽሐፍ ለፍሬ አብቅተው ለምረቃ በቅቷል እና መጽሐፉም የቅዱስ ያሬድ በዓል በየዓመቱ በርሶ መሪነት በሚከበርበት ስነ ስርዓት በዘንድሮ ለሕዝብ ቀርቦ እርሶም ገለጻ አድርገዋል። መጀመሪያ መጽሐፉ ምን ጠቀሜታ አለው? በተለይ ተራ ምዕመናን ይረዳዋል ወይ ነው ወይስ ሊቃውንት ብቻ ናቸው የሚረዱት?
አዎ፣ ቅዱስ ያሬድ ለኢትዮጵያ ቤተክርስቲያን ቅርስ ነው። ከቅርስነቱም ባሻገር ዜማ የተጀመረው በቅዱስ ያሬድ ነው። ዜማው 1600 ዘመን ያስቆጠረ ነው እና ይሄ ሙያ በኢትዮጵያ ቤተክርስቲያን ብቻ ተወስኖ በቤተክርስቲያን አገልግሎት ሲሰጥበት ነው የኖረው። ማንኛውም በአብነት ትምህርት ቤት ገብቶ የሚማር ተማሪ ሁሉ ዜማን የሚጀምረው በቅዱስ ያሬድ ድርሰት ነው፣ ሰላም ለኪ ብሎ። ከዛ ደረጃ በደረጃ ወደ ድጓ፣ ወደ ሶመ ድጓ፣ ወደ ምዕራፍ፣ ወደ ሌላም፣ ወደ ቅዳሴውም፣ ወደ ሌላም ይሄዳል ማለት ነው እና እኔ ይህ ቅርስ በኢትዮጵያ ቤተ ክርስቲያን አገልግሎት ብቻ ተወስኖ ለምን ይኖራል? ለምን ሕዝብ አያውቀውም? ለምን ሕዝብ አይከታተለውም? ሕዝብ ለምን አያውቀውም ነው መግቢያው። ታሪኩን
የቅዱስ ያሬድ
ቅዱስ ያሬድ እንዴት እንደደረሰው፣ ዜማውስ ምን አይነት ዜማ ነው፣ ዘሩ ከምንድን ነው የተገኘው እና መግቢያው ላይ ታሪኩ አለ። ከታሪኩ ቀጥሎ ደግሞ ዜማው ነው ያለው። ዜማ ማለት እንግዲህ ያው ጩኸት ነው። ነገር ግን በንባቡ ላይ እነዚህ ዜማዎች ከየቦታው ተለቅመው የተቀመጡ ምልክቶች ናቸው። በኢትዮጵያ ቤተክርስቲያን ስርዓተ ትምህርት ሊቃውንቱ ሲያስተምሩ ዜማውን ጩኸቱን ብቻ ነው እንጂ ምልክቱን አስቀድሞ አያስተምሩ። አሁን ግን በአጭሩ በመጽሐፉ ላይ ተገልጿል። በተለይ አሁኑ ትውልድ ታሪኩን መከታተል ይፈልጋል። ስለ ቤተ ክርስቲያን ታሪክ፣ ስለ ዜማዋ፣ ስለ ቅኔዋ፣ ስለ ሌላ ሙያዋ በአጭሩ ይህ ትውልድ ይህንን ዜማ ለማጥናት እንዲችል ምልክቱ ከወዴት እንደመጣ ያለ ማስረጃው በዚህ መጽሐፍ ላይ አስቀምጫለሁ።
ግን ሊጠቀምበት የሚችለው ማን ነው? ለምሳሌ ምልክቱን ለማወቅ ራሱን የቻለ ትምህርት ይፈልጋልና የእርስዎን መጽሐፍ ማንም የቤተ ክርስቲያን ሰው ሊጠቀምበትና ምልክቱን ለይቶ ሊያውቅ ይችላል ወይ ማለቴ ነው።
ልክ ነው። ለምሳሌ ቅዳሴን እንውሰድ። ቅዳሴ ሁሉም ሰው ይከተለዋል። ያዜማል በቤተ ክርስቲያናችን። ነገር ግን ምልክቱን አይደለም፣ ምልክቱን አያውቀውም። ዜማውን ብቻ ነው የሚከታተለው።
ልክ ነው።
እና ከየት መጣ ይሄ ዜማ? እንዴት ነው የሚዜሙ? ምንድን ነው መነሻው? አንድ ተማሪ ዜማ ከመከታተሉ በፊት ምልክት ማወቅ መቻል አለበት። አሁን ለምሳሌ እኔ በቤተ ክርስቲያን ማስተምራቸው አሉ፣ ንባቡን ብቻ ጽፌ ነው የምሰጣቸው። ስለ ዜማው እኔም አላመለክትም፣ እነሱም አይጠይቁኝም። ያንን ዜማውን እኔ የምጽሆን ግን ተከትሎ ይጨዋሉ። ትክክል አይደለም።
አሁን ለምሳሌ እርስዎ የሚያስተምሯቸው አሉ፣ ግን ያንን ያስተማሩንን ዜማ ምልክት አድርገውበት በል ምልክቱን ተከትለህ ሂድ ቢሉ ልንል አንችልም። ምልክቱን አናውቀውም ማለቴ ነው። ብዙ ሰው ምልክቱን አይረዳም። በተለምዶ ግን ይጮሃል። ቅዳሴም ሲቀደስ ተሰጦ ህዝቡ ሁሉ ይቀበላል። ሁሉም ይሄ ሁሉ ሰው ግን ምልክቱን አድርገው በዚህ ምልክት በል በምልክት በል ቢሉ ሳያውቅም በድምጫ ግን በልምድ ያዜመዋል።
እንግዲህ ይሄ የእኛ ኃላፊነት ነው፣ የአስተማሪዎች ኃላፊነት ነው። ያለፈው አልፏል። ያለፈውን በታሪክ መልክ ነው የምናቀርበው። ወደፊት ግን እኔም ብሆን ማንም አስተማሪ ጽሑፍ ተከትሎ ስለ ምልክት ማስረዳት መቻል አለበት። ትምህርት መሰጠት አለበት። ለምሳሌ መዝሙር እናስተምራለን። የሰንበት ተማሪዎች መዝሙር ያጠናሉ፣ ሌላውም ተማሪ ይማራል። ይህንን መዝሙር ከማቅረባችን በፊት ወይም ይህንኑ መዝሙር እያስተማር ምልክቶቹንም ጭምር መግለጽ መቻል አለበት።
ዜማው ያሬዳዊ ከሆነ ነው።
ያሬዳዊ
ካልሆነ ምልክትም ሊኖረው አይችልም። ይችላል።
ያሬዳዊ ነው። ያሬዳዊ ነው። ስለ ያሬዳዊ ነው ሁሉ የምንነጋገረው። በአሁን ጊዜማ ማንም ሰው መዝሙር እያለ የሚያቀርበው አለ። ይሄ መዝሙሮ ነው። ያሬድን ዜማ የተከተለ አይደለም።
ትልቁ ነገር ታሪኩ መጽሐፉ። በዚህ ውይይት አድማጭም ለማስተላለፍ በእውነቱ የፈለግኩት ለመጀመሪያ ጊዜ ነው ይሄ ነገር አይደለም ሊቀ መዘምራን?
እንግዲህ የኔ አሳሳፍ እንደዛ ነው።
ከነ ምልክቱ ሲወጣ
በእርግጥ ቅዱስ ያሬድ ድርሰት
ታሪክ ይተካል። አዎ
ብዙ ምሁራን ጽፎበታል። በሺ የሚቆጠሩ
ምልክቱን ማለት ነው።
ምልክት ግን እኔ በራሴ ደክሜበታለሁ። ወደ 5 ዓመት ያህል ደክሜበታለሁ። ይህን ምልክት ዋናው ነገር የምንድን ነው? በአጠቃላይ ወደፊት ትውልዱ ቢያጠናው ጥሩ ነው። ካላጠናውም ደግሞ እንደ ቅርስ እንዲቀመጥ። ዜማችን ይህን ይመስላል። እንደ ቅርስ ለምሳሌ አንድ ሰው ሊያነበው ይችላል፣ ላያነበውም ይችላል። ግን እንደ ቅርስ ያስቀምጠዋል።
ቢያንስ የቅዱስ ያሬድ ታሪክ በደንብ ስላለው እሱን ያጠናሉ። ምልክቶቹንም ደግሞ በማየት ለማጥናት ይገፋፋል። ሰው
ይደፋፋል።
ትልቅ ስራ ነው በእውነት። ልቀም ዘማይት 5 ዓመት ፈጀብኝ አሉ። ግን እንዴት አሰባሰቡት? ኬት አገኙት? እርሶ ብዙ ህይወቶን በቤተክርስቲያን ውስጥ ቢያሳልፉም ከሀገር ወጥተው ደግሞ በውጭ ሀገር ትምህርት ብዙ ቆይተዋል። አሁንም ውጭ ነው ያሉትና እንዴት ተሳካለው ማሰባሰቡ?
አንደኛ መጻሕፍቶች አሉ። 3 መጻሕፍቶች አንዱ ምዕራፍ ነው። ስብስብ ከዳዊት የተወጣጣ ነው። ከዛ ቀጥሎ ከምዕራፍ ጾመ ድጓ የሚባል አለ። የጾም ምዕራፍ ነው። በጾም ጊዜ የሚዘመር ነው። ከዚያ ደግሞ ሰፊው ድጓም ይባላል። እና እነዚህ 3ቱ ተወራራሾች ናቸው።
ከዛ አሰባሰቡ ማለት ነው። ትልቅ ነገር ነው። ሊቀ መዘምራን በጣም ደስ እንዳለዎት እርግጠኛ ነኝ። የዘንድሮ ያሬድ በዓል ቤተክርስቲያኒቱ በምታከብረው ስነ ስርዓት ዋናው እንግዳና ተናጋሪ እርሶ ነበሩና እኔ ምስጋና አቀርባለሁ። እንኳን ደስ ያለው ብያለሁ። እርሶ በመጨረሻ የሚሉት ካለ እድል እሰጣለሁ።
እኔ መጨረሻ የምለው እኛ እናልፋለን፣ ማንም እንግዲህ የሚኖር የለም። ያው ተተኪው ትውልድ ነው። ይህ ትውልድ ወደ ራሱ ታሪክ እየተመለሰ ነው የምለው እኔ። እየጠየቀ ነው፣ ይጠይቃል። ይህን ሙያችንን ሁሉ በቤተክርስቲያን የሚሰጠውን ሁሉ ይጠይቃል። በሚጠይቅበት ጊዜ ባዶ እጃችንን እንደው እንዳንሆን ታሪክ ማስተላለፍ መቻል አለብን። በተለይ በዜማ ላይ ትኩረት አለው ይህ ትውልድ። እንዴት አድርገን እንዳቆየ ነው 1600 ዘመን አንድ ታሪክ ማቆየት ቀላል አይደለም። ትውልዱ እንዲያውቀው እንዲረከበው ቅርሳችን ነው እንዲል አስቤ ነው እንግዲህ ይህንን ያዘጋጀሁት። በጣም ደስተኛ ነኝ።
እግዚአብሔር ይስጥልን። መልካም
የማመሰግናለሁ።
አዲስ ዓመት
እዚህ ውስጥ አንድ የማውቀው ሰው ድምጽ ያለ ይመስላል። አዲሱ
እስቲ ረፋሉላ ወደ ስራችን እንሂድ።
አይ ዜማውን ለማስተዋወቅ ብዬ እኮ ነው።
ነው እሺ። በሊቀ መዘምራን ሞገስ ስዩም መሪነት የዲሲ ደብረ ሰላም ቅዱስ ማርያም ያሬዳውያን ያዜሙት ወረብ ነው።
አሁን የተሟላ መልስ ተገኝቷል ማለት ነው። እንቀጥል።
እሺ፣ ወደ ተሸላሚው ጋዜጠኛ ልንሸጋገር ነው።
ወደ ዘንድሮው የበጎ ሰው ተሸላሚ
ወደኛው ንጉሴ አክሊሉ።
ንጉሴን መጀመሪያ እናወያይ እንጂ ታዲያ
ርዕሰ ጉዳዩ ተመሳሳይ በመሆኑ
ከሸላሚው ድርጅት ኃላፊ ጋርም አከታትለን እንወያያለን።
በቅድሚያ ሁለታችሁንም እናመሰግናለን። የበጎ ሰው ተሸላሚ አንዱን ደግሞ የበጎ ሰውን ዋና ባለቤት ይዘን ነው አሩላ የምንወያየው።
ተሸላሚውንም ይዘናል። ልክ ነው።
ተሸላሚው የኛው የራዲዮ መጽሔት ዋልደረባ ንጉሴ አክሊሉ፣ ደግሞ የበጎ ሰውን ዋና ባለቤት ይዘን ነው አሩላ የምንወያየው።
ተሸላሚውንም ይዘናል። ልክ ነው።
እንኳን ደስ ያለህ ንጉሴ።
እንኳን ደስ ያለህ ንጉሴ።
እንኳን አብሮ ደስ ያለን። ሽልማቱ የጋራችን ነው። እንኳን አብሮ ደስ ያለን።
አዎ፣ መቼ ነው ያወቀው?
በጋዜጣ ላይ ወጥቷል። በሬዲዮም ስም እየተነገረ ነው። ተወዳዳሪ ነህ አንተ እያሉ ሲሉ ነው የሰማሁት። ጠዋትም ስገባ አንደኛ እንደሚሸለም ስለማላውቅ አላወቅኩም። እንደው አለባበሴ እንኳ ምን መሆን እንዳለበት ምን ብዬ ነው የሄድኩት። በኋላ ነው ያ ሁሉ የሆነው እና እንደውም ስደነግጥ ይታያል ነው የሚሉኝ ቴሌቪዥን ላይ። የአመቱ አሸናፊ ስል እንደው ራሴን ጭንቅላቴን ሲይዝ ነው የሚታየው እና በጣም ነው የገረመኝ። እኔም ራሴ አልጠበቅኩም በእውነት።
ሰርፕራይዝ ይሏል። ይሄ ነው እንግዲህ ፈረንጆቹ።
ይሄ በግጥም ደስ ይላል ንጉሴ። የብዙ አመት አስተዋጽኦ ነው ለክብር የበቃው። በአንድ ቀን የሰራው አይደለም በብዙ መልኩ። አዲሱ ምናልባት የምትጋሯቸው ጊዜያትና ሁኔታዎች ያሉ ይመስለኛል። ከኢትዮጵያ ራዲዮ ቤተ ክህነትም አካባቢ በአገልግሎትም በትምህርቱም ረጅም ጊዜ ወደ ኋላ የሚወስድ ነው እና የራዲዮ መጽሔት አድማጮችን በተለየ ስሜት የሚቀበሉት አክብሮት ይመስለኛል። አዲሱ የንጉሴ አድናቂዎች አሉን በፕሮግራማችን ላይ በጠፋ ጊዜ የሚጠይቁ ሲመጣ ደስታቸውን የሚገልጡ።
አዎ፣ ልክ ነው። ከንጉሴ ጋር የምንጋራው የስራ ዘመን አለ። ማስታወቂያ ሚኒስቴር የእሁድ ጠዋት ፕሮግራም እና ንጉሴ ታደሰ ጋር አብረን ጀመር ነፍስን ይማር። በኋላ እና ንጉሴ ተረከብን። በፈረቃን ስራ ነበረ። በቤተ ክህነቱ እንኳን ንጉሴ ሊቅ ነው። ዝም ብዬ እንደ ኩታራ ዲያቆን ነበርኩ። እሱም ተጊዜ በኋላ ጠፍቷል። ግን በእውነቱ ትልቅ ልምድ ያለው በሙያውም በጣም የበሰለ ጋዜጠኛ ነው። የበጎ ሰው ጥሩ ምርጫ አድርጓል
የእድሜ ልክ አስተዋጽኦም ቢሆን ዞሮ ዞሮ ከኃላፊነት ጋር ነው የሚመጣውና ሌላ ኃላፊነት ያሸከሙ ይመስለኛል። የበጎ ሰው ሰዎች መዋዘ ጥበባት ዲያቆን ዳንኤልን ይዘናል በመስመር ላይ። ንጉሴ፣ ወደ ሸላሚዎች ወደ አክባሪዎች ከመሄዳችን በፊት የምትለን ይኖራል? አዲስ ኃላፊነት ዘግይቶ የመጣ አይመስለኝም። መቼም ዘገያ አይደለምና በህይወት እያሉ ሰዎች ለሰሩት ስራ የሚገባውን አክብሮት መስጠት ትልቅ ነገር ነውና ኃላፊነቱ እንዴት ነው? የሚከብድ ይመስልሃል?
አዎ፣ ይከብዳል በጣም። የጋዜጠኝነት ሙያ መቼም ሁልጊዜ አዲስ ነገር መፈለግ መሻት ነው እና ነጋሽ ገብረ ማርያም ዘግየት ብለው ነው መሰለኝ መንግስት ይሸልም በነበረበት ጊዜ እንደዚህ አይነት ሽልማት እንዴት አገኙት ሽልማቱ ስላቸው በመኖሪያ አገኘሁት አሉ። እዛ መሀል ሞተው ይሆን ያመልጥ ነበርና ይሄ ነጋሽ ገብረ ማርያም አባባል ትዝ አለኝ። እኔ እንደው እንዴት እንዳዩ እንዳስተዋሉ እኔ ብዙ ጊዜ አደባባይ ላይ አልታይም። ያው እናንተ በአሜሪካ ድምፅ ሬዲዮ ነው የምንሰማው እና በእውነቱ የዛ መድረክ ላይ ቆሜ ያን ታላቅ የበጎ ሰውነት ሽልማት ስቀበል አዲሱና አሉላ አሉላና አዲሱ እንዲሁም ደግሞ እንደው ላነሳቸው የሚወድ እነዚህም ባለውለታዎችን ላስታውስ ወዳለሁ። የቀድሞዎቹ የጋዜጠኝነት ሙያ መምህሮቼ ዛሬ በሕይወት የሌሉት ሁሉ ነው። ሽልማቱ የአዲሱ ያሉላም የቪኦኤ የሁሉም አገልግሎት ሰራተኞች ሁሉ ነው እና በእናንተ ስም ሆኜ ነው ይህን ሽልማት የተቀበልኩት። በዚህ ሀሳብ የበጎ ሰው ድርጅትም እንደሚስማማ ተስፋ አደርጋለሁ።
ልክ ነው ንጉሴ። በድጋሚ እንኳን ደስ ያለ ሀገራችን ጆቸር እንደምናችሁ
ባሌ አላችሁ
የእንቁጣጣሽ ሙዚቃ ነው። ባህላዊ ስሜቶችን ወዲያው የሚያመጣ የሚመስል
ኢትዮጵያንስ በሙሉ አንድ ላይ የያዘ ንጉሱ። እናመሰግናለን ስለምርጫው።
ለምርጫው አንዲት ደራሲ አወያይተናል ብለንም አልነበር አዲሱ?
አልተሳሳትክም አሉላ፣ ቀጥለልን እናቀርባቸው ነው።
ደራሲዋ ማን ናቸው አልከኝ ታዲያ?
በትግሉ ዓለም የቆዩ እንዲያውም ከያ ትውልድ ጋርም የሰሩ ይመስለኛል። በአሁኑ ወቅት ታዲያ እዚህ ዩናይትድ ስቴትስ በጉብኝት ላይ ናቸው። አይበቃም?
ይበቃል፣ ቀጥሉ።
ሶስት ልጆች አሉኝ። እንደ አራተኛ ልጅ ነው የቆጠርኩት። ኢትዮጵያ ውስጥ ካገኘኋቸው ጥቂት ደስታዎች አንዱ የዛን ቀን ያየሁት ደስታ ነው ማለት ነው።
ወይዘሮ አመልማል አንዳርጌ ይባላሉ። ባለፈው ግንቦት 27/2008 የተገላገሉትን አራተኛውን ልጅ ያልተቋጨ ጉዞ ብለው ሰይመውታል። ትልቁ ደስታዬ ያ ቀን ነው ነው ያሉት። እንኳን ደስ ያለው እንላለና ወይም እንኳን ማርያም ማረችው የሚባል
ግዜስጥሊ። አመሰግናለሁ።
ሌላ የመጽሐፍ ምረቃ እዚህ ዋሽንግተን አካባቢ ለማድረግ እቅድ እንዳላቸውም ገልጸውልኛል። ቀሪ ኮፒዎቹን በሙሉ ካስመጡ በኋላ እስቲ ይህን መጽሐፍ ለምን እንደጻፉትና ወይዘሮ አመልማል ምን መልእክት ለማስተላለፍ እንዳቀዱ ርዕሱንም እንዴት እንደመረጡ ይግለጡልን።
ያልተቋጨ ጉዞ ውስጥ ላስተላልፍ የፈለኩት ኢትዮጵያ ውስጥ ላለፉት 50 ዓመታት ብዙ ችግር አልፈናል፣ ግን እስካሁን ድረስም እየተቋጨ አይደለም። አገራችን ከምንፈልጋት የእድገት ደረጃ ላይ ከምንፈልገው የእድገት ማማ ላይ ደርሳ አላየናትም። ያ የሚሄደው ጉዞ እዛ ከምንፈልገው ላይ አላደረሰንም ማለት ነው። ይህንን ነው ላሳይ የፈለኩት። ሌላው ደግሞ ምንድን ነው፣ ባለፉት 50 ዓመታት ውስጥ ኢትዮጵያ 3 መንግስታትን አሳልፋለች። በእነዚህ 3 መንግስታት ውስጥ የነበረው የህብረተሰቡን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ግንኙነት ትንሽ በመጠኑ ቢሆን ይዳሰሳል ብዬ አስባለሁ። ያልተቋጨ ጉዞ ከርሱ እንደምንገነዘበው እንዳልኩት አገራችን ማንም ኢትዮጵያዊ በሚፈልገው መንገድ በሚፈልገው መልኩ አይደለም ያለችው። ስለዚህ ገና ጉዞዋ አልተቋጨም። ገና ትግል ያስፈልጋል። ገና እንቅስቃሴ ያስፈልጋል። ገና እጅ ለእጅ ተያይዘን የምንወጣቸው የምንሄድባቸው ቁልቁለቶችና ዳገቶች አሉ፣ እኛ ከምንፈልገው የእድገት ደረጃ ላይ ለመድረስ ማለቴ ነው።
ደራሲዋ በመጽሐፋቸው ውስጥ የግል ማለትም የራሳቸውን ህይወት የማንጸባረቅ ሁኔታ እንደ ተጠበቀ ሆኖ በይበልጥም በ1960ዎቹ ዓመታት በነበረው በተማሪው እንቅስቃሴ ላይ ያተኮረ ሥራ መሆኑ ይስተዋላል። ያም ብቻ አይደለም፣ በየመንግስታቱ የነበረውንና ያለውን የሰብአዊ መብት አለመከበር፣ የሐሳብ ነጻነት መገደብ የሚያሳይበት ሁኔታም አለ። እውን ደራሲዋ ያን እንዲያንጸባርቅ አልመዋል?
አዎ፣ መልእክቱም እሱ ነው። ባለፍንባቸው ጉዞዎች በተጓዝንባቸው ጉዞዎች ውስጥ የምንፈልገው ዲሞክራሲ አልመጣም እና ትግል ገና ይጠይቀናል። በተማሪው እንቅስቃሴ ውስጥ ከኃይለ ሥላሴ ጀምሮ የታየው እንቅስቃሴ ብዙ ትውልዶች ያለቁበት፣ ብዙ ወጣቶች የሞቱበት፣ ለሀገሪቱ ይጠቅማሉ ተብሎ የታሰቡ ሰዎች ያለፉበት ትግል ግቡን አልመጣም። ለዚህ ነው ጉዞ ያልተቋጨው።
እስቲ የስዕሉን ትርጉም ይግለጡልን ወይዘሮ አመልማል። ጀርባው ላይ አንዲት ሴት ልጆች ይዛ ትጓዛለች። እነሱ ደግሞ ያንድን የሆነ የሩቅ ቦታ የሚያሳዩት ይመስላሉ። እስቲ ከርዕሱ ጋር ግንኙነት ካለው ያብራሩልኝ።
እቺ ሴት በግራና በቀኝ ልጆች ይዛለች። ልጆቿ ከርቀት የሚያሳዩት ነገር አለ። ቀስተ ዳመና አለ። ቀስተ ዳመናው የኢትዮጵያን ባንዲራም ያመለክታል። ተስፋ ነው። ስዕሉ ላይ የፀሐይ ብርሃንም ይታያል። ጠመዝማዛ መንገድም ይታያል። ግን በህብረት እጅ ለእጅ ተያይዘው ከተነሱ ከዛ ከሚያዩት በርቀት ከሚታየው ተስፋ መድረስ ይቻላል ነው። እጅ ለእጅ ተያይዞ በህብረት መንቀሳቀስ ከተቻለ ከተፈለገው ቦታ ላይ ይደረሳል። ለምሳሌ ያል በኢህአፓ እንቅስቃሴ ጊዜ ያለመተባበር ውድቀት እንደመጣ ችግሩ አንድ ሆኖ ሳለ በተለያየ አቅጣጫ በመሄዳችን ምክንያት ስተናል። ከእያንዳንዱ ትግል ጀርባ ያለውን ስህተት አይቶ ከዛ ስህተት ተምሮ ወደፊት በተሻለ መንገድ እንቅስቃሴ ውስጥ ገብቶ የተሻለ ጉዞ መጓዝ እንደሚቻል ለመጠቆም አሳይቻለሁ። ለምሳሌ ያክል ትሩፋትና ፍቅር ሲነጋገሩ ታሪኩን ጻፈው ምናልባት መጪው ትውልድ ከውድቀታችን ሊማር ይችላል፣ ከጥንካሬያችን ደግሞ የሚወስደው ትምህርት ሊኖር ይችላል የሚላለ እንደው በግርድፉ ነው የምገልጸው። ስለዚህ ከተጓዝነው ጉዞ ስህተቱ ምንድን ነው፣ የሚጠቅመንስ የትኛውን ነው ብሎ ትውልዱ ካሰበ ከዚያ ተምሮ የራሱን እንቅስቃሴ፣ የራሱን ትግል፣ የራሱን አካሄድ አሳምሮ ሊሄድ ይቻላል። ያ ከሆነ ጉዞው አጨራረሱ መልካም ይሆናል ማለት ነው። ያ የተፈለገውን ብሩክ ተስፋ ይደረስበታል ማለት ነው።
ትሩፋት አሁን ተጠቅሳለች፣ በመጽሐፉም ዋናዋ ገጸ ባህሪ ነች። በዚህ የታሪክ ጉዞ፣ በዚህ የተማሪውም የማህበረሰቡም የህይወት ጉዞ ትሩፋት የማን የምን ተምሳሌት ነች? ወይዘሮ አመልማል
እንግዲህ ከኃይለ ስላሴ ስርዓተ ማህበር ጀምሮ በነበረው የተማሪ እንቅስቃሴ ብዙ ሴቶች ተሳትፈዋል፣ መስዋዕትነት ከፍለዋል። በሀብታም በኩል ብንሄድ፣ በሜሶንም ብንሄድ፣ በሌላውም በደርግ በሰደድ በኢጫት እየተባሉ ከግራም ከቀኝም ብቻ ብዙ ሴቶች ለትግሉ ሲባል ወድቀዋል፣ መስዋዕትነት ከፍለዋል። ከነዛ ውስጥ ከመዛ የወጣች አንዷ ናት ትሩፋት። እቺ ትሩፋት ግን እንደ ጓደኞቿ አልሞተችም። የኃይለ ስላሴን መንግስት አይታለች፣ የደርግን መንግስት አይታለች፣ ይሄንንም መንግስት አይታለች። በሶስቱም መንግስታት በኩል ህይወት ተመችቷት አልኖረችም። በትግሉ ውስጥ ተሳታፊ ሆና ስትነሳ፣ ስትወድቅ፣ ስትታሰር ነበር። ኢትዮጵያውያን ሴቶች ምን ያህል ለትግሉ አስተዋጽኦ እንደነበራቸው፣ ምን ያህል ጠንካራ እንደነበሩ፣ ምን ያህል ጎበዞች እንደነበሩ የነዛ ሴቶች ተምሳሌት ናት ትሩፋት።
መቼ መጽሐፉን በዚህ አጭር ዝግጅት መዝለቅ አንችልም እና ቀሪውን ለአንባቢ መተው መርጠናል። ግን አንዳንድ አንባቢያን ያሏቸውን ለመስማት የደራሲ አመልማልን መልስ እናቅርብ እና አንባቢ ምን አለዎት? እስቲ ምን አስተያየት አገኙ?
ያነበቡት ሰዎች የቃላት አጠቃቀሙ፣ የግልጽ ባህሪያት አሳሳሉ፣ አካባቢ አገላለጽ ጥሩ እንደሆነ ነግረውኛል። በታሪኩም አኳያ በተለይ የኔ ትውልድ የሆኑ ሰዎች ይሄ መጽሐፍ የኔን ግዴታ እንደተወጣሁ ማለትም ታሪኩን ለትውልድ እንደጻፍኩ ነው የነገሩኝ። የራስሽን ግዴታ ተወጥተሻል፣ በዛም በ50ዎቹ በ60ዎቹ የነበርን ሰዎችንም ታሪክ አስቀምጠሻል። ይሄ አንድ ግዴታ እንደ መወጣት ነው ብሎ የሰጠኝ አስተያየት አለ። አስተያየቱ ደስ ብሎኛል።
እንዴታ! መቼ ሰው ደስ ይለዋል የወለዱትን ሲስሙለት የደገሰውን ሲበሉለት። እንደተባለው መጽሐፉ የአሁኑን ትውልድ የሚጠይቅም ነው። እኔስ የህዝብን ታሪክ ሊለውጥ የሚችል ምን ማድረግ አለብኝ? ያለፈው ጉዞስ ባጭር ተቋጨ እንበል። እንዳነበብነውና እንደተረዳነው ከሆነም የዛሬው ትውልድ ከዚያ ተምሮ ዛሬ ምን ይጠብቀኛል ብሎ ራሱን እንዲጠይቅም ያደርጋል እንላለን። ሌላው ነጥብ ይሄኛው ያልተቋጨ ጉዞ ነውና ጉዞን የሚቋጭ አልያም ወደ መቋጫ የሚያደርስ ሌላ መጽሐፍ ጀባ ሊሉንም ይችሉ ይሆናል። እንግዲህ ወይዘሮ ሀመልማል ለማንኛውም የመጀመሪያ ድርሰታቸው መሆኑን ገልጸውልናልና እንዲያው ለነገሩ ከምን ተነስተው ነው ደራሲ ለመሆን መጽሐፍ ለማሳተም የፈለጉት የሚል ጥያቄ ሰንዝሬያለሁ። ምናልባት ለዛ የሚሰጡን መልስ የውይይታችን መቋጫ ቢሆን ወይዘሮ ሀመልማል።
ብዙውን ጊዜ አያቴና አጎቴ ግጥም ይችላሉ። በተለይ አያቴ ብናደድ ስታዝን ደስ ሲላት ብዙውን ጊዜ በግጥም ትገልጻለች። እንዲሁም ደግሞ ባሏም ሲያስቀይማት ትገጥም ነበር። አንዳንድ ጊዜ በቃሏት ነበር ነበር። ምናልባት ያ ነገር ወደ ስሜት ከፍተኝ እንደሆን ላለው። ሌላው ግን ትልቁ መሰረት ትምህርት ቤት ነው። የሚያበረታቱኝ መምህራን ነበሩ። በዚህ አጋጣሚ ላመሰግናቸው ወዳለሁ። እንዲያውም ዘግይቻለሁ። እንደነሱ ግፊት ቀደም ብዬ መጀመር ነበረብኝ። በ30ዎቹ በ40ዎቹ አመቴ ካለፈ ነው የጀመርኩት ብዬ ነው የማስበው። እና በትምህርት ቤት በኩል ያሉ መምህራን ናቸው። ከቤትም የአያትን መጠነኛ አስተዋጽኦ አድርጓል ብዬ አስባለሁ። ይሄ ነው እንግዲህ።
ወይዘሮ አመልማል አንዳርጌ በጣም ነው የማመሰግነው። ያልተቋጨ ጉዞ ደራሲ ጥፊ እንኳ ይደገማል ይባላል። አንባቢ ሌላም ይጠብቅ ይችላል። ተስፋ አለኝ ሌላም እንደሚያዘጋጁ ወይ መጽሐፍ እንደሚጽፉና እንደሚደርሱ። ለዛሬው እግዚአብሔር ይስጥልኝ።
እኔም እግዚአብሔር ይስጥልኝ። ሴቶችንም ለማበረታታት የምታደርጉትን ጥረት አደንቃለሁ። ከአሁን በፊትም ጓደኛዬ ወይዘሮ ቆንጂት ብርሃንን አቀርባችኋታል። አመሰግናለሁ።
የበጎ ሰው ሽልማት ድርጅት
ከዲያቆን ዳንኤል ጋር ወዳደረግነው ውይይት እንሂድ ልትለይ ነው አሉላ አይደል?
አዎን። አዲሱ መልካም አይመስልህም?
በጣም ድንቅ ነው። በተያያዥነት አንድ ቃል ልናገር፣ ከደራሲ ጋር ስለተወያየን ማለቴ ነው።
ዛሬ ሁለት ደራሲያንን አወያይተናል፣ ሶስተኛም አለኝ ልትለኝ እንዳይሆን።
ለዛሬም ባይቀርብ አሉላ፣ ተጽፎ ያለቀ ሁለታችንም ጋር ያለ ግን ሁለታችንም አንብበን የጨረስነው አይመስለኝም። በዶክተር አክሊሉ ሀብቴ ተሰናዳ ስለ ኢትዮጵያ ትምህርት በጣም ሰፊ ገለጣ ያለው መጽሐፍ አለ። ለቀጠሮ
መያዙ ጥሩ ይመስለኛል። እንደውም የትምህርት ነገር ባለፈው አወያይታቸዋል። ሌላም በተከታታይ በትምህርት ጉዳይ የሚያወያያቸው የትምህርት ሰው አሉ። የትምህርት ጉዳይ
የሚያስፈልግበት ሰዓት ይመስላል። ወዲሁም ያመጡ መጀመሪያ ነው።
መጽሐፉ ከተመረቀ በኋላ እናቀርባቸዋለን። አሁን ስለ በጎ ሰው ሽልማት እንነጋገራ።
እንግዳችን ቀደም ብለን ከንጉሴ ጋር በሰላምታ የገታ ነውና ላሁን ያቆየ ነው
የበጎ ሰው ሽልማት ድርጅት ኃላፊ መዋዘ ጥበባት ዲያቆን ዳንኤል ክብረት ነው።
እንዲህ ያለው ሽልማት ከዚህ ቀደም ዲያቆን ዳንኤልን ስናናገር ሳይመልጡን ድረስንባቸው የሚል ቃል ተጠቅመዋል። ዛሬ አንዳንዶቹ በህይወት የሌሉትን ጭምር በጊዜው የሚወዳቸው ለስራቸው አክብሮት ያለው ትውልድ መኖሩን ማሳየት ትልቅ ነገር መሆኑን ጠቁሞ ነበር። ዲያቆን ዳንኤል ንጉሴን እንደምን ሸለማችሁት እንደምን ለክብር አበቃችሁት የሚለውን ጨምረ ያን የምትመኙትን በህይወት ይያሉ የሚገባውን አክብሮት ለመስጠት የምታደርጉት ጥረት አንድ ሌላ ቁጥር ይጨመረ ይመስላል። ጫውተን
ከመስፈርቱን በተጀመረ ይችላል ማዘጠባባት አመራረጡ እንዴት ነው ከሚለው ጀምረ ያሉላን ጥያቄ።
እሺ በጣም አመሰግናለሁ ይሄን ድል ስላገኘሁ። ለኛ ሂደት አራት ምዕራፎች አሉት ነው። የመጀመሪያው ህዝቡ በጎ የሰሩ ሰዎችን ጠቁሙ የሚል ማስታወቂያ ይነገራል። እና ያኔ በመዘኛችን በዋናነት አንደኛ በዛ በተሰማሩበት መስክ ያንን ተጠቅመው ታላቅ ይባል የሚችል እንደው ሁላችንም በተለምዶ ልንሰራው ከምንችለው አንድ ደረጃ ከፍ ያለ ስራ ይሰራው። ሁለተኛ ደግሞ በዛ ያገኙትን እውቅናም ይሁን ገንዘብም ይሁን ዝናና ክብር ለበጎ ነገር ተጠቅመውበት ሀገር ለማልማት፣ ህዝብን ለማስማማት፣ አዲስ የሚመጣውን ትውልድ ለመቅረጽ፣ ታሪክ ለማቆየት፣ የኢትዮጵያን ስም ከፍ ለማድረግ፣ በሌሎች ሰዎች ላይ ደግሞ በጎ ተጽዕኖ አሳድረው እነሱን የመሰሉ ሰዎች እንዲተካ ለማድረግ ያደረጉት አስተዋጽኦ። ከዛ ሶስተኛው መመዘኛ ደግሞ እነዚህ ሰዎች በዚህ ዘመናቸው ካገኙት እድል አንጻር የሰሩት ስራ። አንዳንድ ሰው 5 አመት ተሰጥቶት የአምስት አመት እንሰራበት ጊዜ አለ። 5 አመት እድል ተሰጥቶት ደግሞ የ50 አመት እንሰራበት ጊዜ አለ። ካገኙት እድል የገንዘብ፣ የስልጣን፣ የጊዜ፣ የተለያየ አቅም እድል አንጻር ምን ያህል አስተዋጽኦ ለዚች ሀገር ሰርተዋል የሚለው በዚህ በሶስት መመዘኛ ሰዎች ጠቁሙ ብለን የተለያዩ ሰዎች በዚህ ዙር ለምሳሌ 205 በላይ ሰዎች ተጠቁመው ወደ ሁለተኛው ደረጃ ደግሞ የምርጫ ኮሚቴው የነዚህ ሰዎች ታሪክ ይሰበስባል። በተጠቆሙበት መስክ በ10 ዘርፎች እነዚህ ሰዎች በእውነት ሰርተዋል የሚለውን ታሪካቸውን ይሰበስብና ከዛ ከመስፈርቱ ጋራ የተያያዘ የደረጃ ላይ ያሉ 3 ሰዎችን በጠቅላላ 30 ሰዎችን ይመርጣል። ይሄ ቀጥሎ የሚመጣው ሁለተኛ ደረጃ ነው። ከዛ በኋላ ሶስተኛ ደረጃ እነዚህ 30 ሰዎች የህይወት ታሪክ አዘጋጅተው ከስራቸው ጋር እያንዳንዱ ዘርፍ 5 ለሚሆኑ በጠቅላላ 50 ዳኞች፣ እነዚህ ዳኞች አንዳቸው ከሌላቸው አይተዋወቁም፣ በየራሳቸው ነው የሚሰጣቸው። ለምን የጋራ ጉዳይ እንዳይኖር፣ ሁለተኛ ለህዝብ ማንገልጣቸውም ለምን እኔን ተተገለ የምረጥ ሚሊዮን ታውስ እንዳይገቡ፣ እነዚህ ዳኞች በየራሳቸው የሰጡት ውጤት ይመጣና 1, 2, 3 ብለው እነሱ በሰጡት መሰረት ይለያሉ። ከዛ በኋላ 4 የሽልማት ስነ ስርዓቱ ነው። በቀደም 28 ቀን የተከናወነው እጩዎችን ጨምሮ፣ ምክንያቱም ለእኛ ከጣጣት ይበልጣል ስለሚባል ነው እንጂ ሁሉም ጀግኖቻችን ናቸው። ሁሉም ትልቅ ስራ ሰርተው ነው ህዝቡም የጠቆማቸው፣ ታሪካቸውም የሚያሳዩ። ስለዚህ እነዚህ ሰዎች ስራ የሚያከብር ስነ ስርዓት ደግሞ አመቱ መጨረሻ በቀደምት 28 አከናውነናል። እና ይህን ለማካሄድ ረዥም ሂደት የፈጀ በዚህ ደረጃ ያለፈ ነው። ጋሽ ንጉሴም በዚህ ሂደት ውስጥ ነው። መጀመሪያ የተለያዩ ሰዎች ጠቆሙት፣ ከዛ የህይወት ታሪኩን ሰበሰብ።
የህይወት ታሪካቸው እንዴት ነው ከራሳቸው
ሌሎች እነሱን ከሚያውቁትም ሰዎች ስለእነሱ የተጻፈ ከተገኘ ወይም አብረዋቸው የሰሩ ሰዎች። በጣም ከባድ ኢትዮጵያ ውስጥ ነገር የኢትዮጵያውያንን ታሪክ ማግኘት ነው። በተለይ የቤተ ክህነት ትልቅ ማዕረግ የደረሰ ወይም በመንግስት ስራ ትልቅ ስልጣን የገቡ ወይም ደግሞ በወታደራዊ ማድረግ ትልቅ ደረጃ የደረሰ ሰው ካልሆነ፣ ከዛም ካለፈ ትንሽ አርቲስትና ስፖርት ሰው ጋር ካልሆነ የሌሎችን ሰዎች ታሪክ ማግኘት ከራሳቸው ማግኘት ራሱ በጣም
የተጻፈ ነገር።
እነሱም ሲሰሩ ነው እንጂ የኖሩት ታሪካቸውን አይመዘግቡትም። ዶኩመንቶች ብዙም የላቸውም። ስለዚህ ከተለያየ አቅጣጫ ባለሙያዎች ያስተማርተን እነዚህ ሰዎች ታሪክ
የበጎ ሰውነት እንደ ስሙ መመዘኛም የሚያረካ ነው፣ በጎነትንም የሚያጎላ ነው። የአዲስ ትውልድ አዲስ ምዕራፍም አድርገን ልንቆጥረው እንችላለን። ከዚህ ቀደም አሜሪካ ድምጽ ራዲዮ ተገኝተን በፌስቡክ በቀጥታ በተሰራጨው የቪዲዮ ቃለ ምልልሳችን ላይ አዲሱ ትውልድ ከእጁ እንዲያስገባ የሚፈለገውን በራሱም የሚመራ መሆኑን ጠቁመሃል። ወጋችንን ለማጠቃለል ዋና ዋናዎቹ ተሸላሚዎቻችሁንም እግረ መንገድህን በእድሜም ገፋ ያደረጉትም ትነግረናል። ከወጣቶቹ ከራሳቸውስ ለዚህ ክብር የበቃ አለ ከመካከላቸው?
እሺ፣ ልክ ነው። ምክንያቱም አገር ከወቀሳና ከከሰሳ በላይ በበጎነትና መልካም በሚሰሩላት ሰዎች ትገነባለች ብለን እናምናለን። እና እነዚህን ሰዎች አርአያ አድርጎ የሚከተል ትውልድ ሲመጣ ሁለት ጥቅም አለው። አንደኛ እነዚህን ሰዎች ሰርተው ምንም እንዳልፈሩ ተደርጎ ሁልጊዜ እነሱ በማይሰሙበት ሁኔታ መቃብራቸው ላይ አስካይናቸው አጠገብ ታሪካቸው የሚነገር እነሱ አይሰሙትም፣ ሌላው ሰው ነው የሚሰማው። በህይወታቸው ክብር የለም። እኛ ግን በአንዳንዴ በህይወት ካለፈው ይልቅ ከፍ ያለ ክብር አለፈ
ይከበራል።
ይህ መቀበር አለበት ይለናል። ሰዎች ቁመው መስማት አለባቸው ሲመሰገኑ። ልጆቻቸው መኩራት አለባቸው፣ ዘመዶቻቸው መኩራት፣ እነሱ የሰሩበት መስሪያ ቤት እነሱ አብረዋቸው የሰሩ ሰዎች መኩራት መቻል፣ እንኳን ደስ ያለ መባል ያለበት ሰው በእንዲህ አይነት ስራው ጊዜ ነው ብለን እናምናለን። ሰሞኑንም ያየነው ትልቅ ደስታ በህዝቡ ዘንድ ይሄ ነበረ እና ሁለተኛ ደግሞ ሳይሄዱ መድረስ መቻል አለብን። ከዚህ በፊት እኮ ከሸለምናቸው ሰዎች እነ አቶ ሀብተ ስላሴ ታፈሰ እኮ አልፈውን ሂደዋል። እነ አባባ ተስፋዬን ሸልመናል፣ ግን ይኸው ሄዱ። እነ ዶክተር ወልደ መስቀል ኮስትሬ እኮ በጥቂት ነው አልጋ ላይ ሆነው ያገኘ ናቸው። እና እንደ ሁልጊዜ ሳናገኛቸው ታሪካቸውን ምን እንደሰሩ እነሱን ሳይሰሙ መሄዳቸው ይቆጭን፣ ርግማንም ነው ያዝናሉ እነዚህ ሰዎች። አይ ኢትዮጵያ ሀገር ሞኝነች ተላላ የሞተልሽ ቀርቶ የገድልሽ በላ የሚሉ ግጥሞች እኮ የሚነግሩን ነገር አለ። እና ይሄንን ቀስ እያልን መቀየር፣ የመከባበር መሸላለም፣ የመወዳደስ ከመወቃቀስ ወደ መወዳደስ፣ አንዱ አንዱን ከመስበር ወደ መጠናከር የሚያስኬድ ባህልን እናመጣዋለን ብለን እናምናለን። በእውነት በቀደምም ያየ ነው። ምሳሌ የአቢሲኒያ ባንክ ከዚህ በፊት በተሸለሙ ግን በህይወት በሌሉ አምስት ትልቅ ሰዎች አባባ ተስፋዬን ጨምሮ እኛ አዝማች ተስፋ ገብረ ስላሴ፣ በነ ዘውዴ ረታ፣ በዚህ በነ ሀብተ ስላሴ ታፈሰ፣ በነዚህ ስም ቅርንጫፍ ሰይማለሁ ማስታወሻ እንዲሆን ብሎ በአዋጅ ነው በቀደም የተናገረው። ይሄ ለኛ ትልቅ ነገር ነገ ደግሞ ከመዘጋጃ ቤቶች ጋር እየተነጋገር መንገድ፣ አደባባይ ከንግዱ ማህበረሰብ ጋር እየተነጋገር ደግሞ ህንፃዎች፣ እኛ ሀገር ብትመጡ ብዙዎቹ ህንፃዎች ቲቲ ህንፃ፣ ኬኬ ህንፃ፣ ቲቲ ህንፃ ነው። ትልልቅ ሰዎች እንዲሰየሙ ምን አለበት? እና በአንድ በኩል ክብር ነው፣ በሌላ በኩል ደግሞ በረከት ነው። እነዚህ ሰዎች ለሀገር ሰርተው ነው የሄዱት እና ይሄንን ልማት ይቀየራል በሂደት ብለን ነው የምናምነው። እና አሁን በቀደም ዕለት ከተሸለሙት መካከል እንግዲህ ቅድም ያቀረባችሁት ላለፉት 50 ዓመታት በጋዜጠኝነት ደከመኝ ሳይል እነዚያ በሶስት መንግስታት ዘመን የሰራው ንጉሥ ያክሊሉን ጨምሮ በጋዜጠኝነትና በሚዲያ በሳይንስ ሄር እንደሆነ ኤመሪተስ ፕሮፌሰር ንጉሴ ተበጀ በዚህች ሀገር የሲቪል መሀንዲስ እና ታሪክ ወደር የማይገኝላቸው ታላቅ ሰው ናቸው። እንዲያውም ብዙ ኢትዮጵያዎች የተሰሩ ድልድዮች፣ ትልቅ መንገዶች፣ አንዳንድ ጊዜ እንዲያውም የኢትዮጵያ ድልድዮች በጣሊያን የተሰሩ ስለሆነ ትልቅ ማሽነሪዎች ገብተው እዚች ሀገር ማለፍ ይቸገራሉ። ምክንያቱም ድልድዩ ይችላል አይችልም የሚል ዲዛይኑ የለም። ጣሊያን ሰርቶት ነው ይሄ። ማንም ስትራክቸራል ዲዛይኑን ያስቀመጠው የለም። እኒህ ሰው ባይኖሩ ብዙ ማሽነሪዎች ያልፎ አይችልም ነበር። ብዙ ፋብሪካዎች ሲገነባቸው እኒህም ሰው ብዙ ሰው አያውቃቸውም። በአካባቢያቸው ያሉ ሰዎች ብቻ ናቸው የሚያውቃቸው። እነ ፕሮፌሰር ባህሮ ዘውዴ በዘመናዊ ኢትዮጵያ ታሪክ የምናውቃቸው ብዙ ጊዜ መጽሐፎቻቸው እናነባለን እንጂ ለጻፋት ነገር እግዜር ይስጥልን፣ ጥሩ ደግሞ ለሌሎች እንደናንተ ይተኩልን።
የፌስቱላ ተሸላሚ ናት።
ልክ ነው። ፌስቱላ ሆስፒታል መስራችና ላለፉት ብዙ ዓመታት ኢትዮጵያን ያገለገሉት ከ90 ዓመት በላይ ናቸው። በሽምግልናቸው ነው እኛ ጋር አክብረው የመጡትና ዶክተር ካትሪን ሀምሊን እሳቸው የዛን ቀን የተናገሩት ነገር አለ። በጣም እንዴት እንደተደሰቱ ህዝቡ እሳቸው ሲገቡ በእልልታ ሲቀበላቸው በእውነት ታቦት የነገሰ ነው እንጂ የሚመስል የነበረው ዶክተር ካትሪን ሀምሊን አይመስል ህዝቡ የነበረው ክብር። እንዲያውም በእውነት ሰዎች ተደግፈው ነው የመጡት አርጅተዋል። እኛ በቀጥታ ወደ መድረኩ ይሄዱ ስንላቸው የለም፣ እንደ ሌላው ሰው በስነ ስርዓቱ መሰረት ነጋሪት እየተጎሰመ ጥሩምባ እየተነፋ አጋፋሪው ከኋላቸው እና ከፊታቸው እየቀደመ አብሬ መዞር አለብኝ ብለው በዛ ስነ ስርዓት ነው የከበሩት። በጣም ትልቅ ነገር ነበረ። እዚሁ ግን እንግዲህ የማነሳው መሰረተ ትምህርት ብዙዎቻችን ሲነሳ በኢትዮጵያ ውስጥ አንዱ ከተሳኩ ነገሮች አንዱ መሰረተ ትምህርት ነው እና ብዙ ጊዜ መሰረተ ትምህርት ሲነሳ ስማቸው የማይነሳ ታላቅ ሰው አቶ ማሞ ከበደ ሸንቁት 85% በላይ የሆነውን ኢትዮጵያ ስራ የሰሩ ብዙዎቹን ከማይምነት ያላቀቁ ብዙ ጊዜ ባለስልጣናቱ ናቸው ስማቸው የሚነሳ። እኒህ ትልቅ ባለሙያ ስማቸው የማይነሳ በዚያን ቀን ሽልሙ የነበረው ድልታ የነበረው ድባብ በጣም ታላቅ ነበር። ንጉሴ ጊዜ ስትልኝ አስታወስላለሁ። የኢትዮጵያ ዲያግኖስቲክስ ማዕከል ባለቤት አቶ ዳዊት እዚህ ሀገር ኤምአርአይ እና ሲቲ ስካን በጣም ውድ ናቸው ለዳው ማህበረሰብ። ብዙዎች ደግሞ ይታዘዝላቸዋል፣ ግን ከየት ያመጡታል? እኒህ ሰው በዛ በድርጅታቸው በየቀኑ ከ10-20 ሰዎች በነጻ ነው የሚያውቁት። እንዲያውም ይህን ሰሞን የጳጉሜን የነጻ ሳምንት ብለው ድሃ ነን የምትሉ አቅም የለንም የምትሉ ኑ በነጻ ስካን እንሰራላቸዋለን፣ ኑ በነጻ ኤምአርአይ እንሰራላቸዋለን ብለው አውጀዋል። ይሄ ትልቅ ነገር ረጆች ትልቅ ሰይታ የሚሰጥ ነገር ነው እና እንደዚህ አይነት ትልቅ ሰዎች አሁን ሰቸው ወጣት ናቸው። ከወጣቶቹ ጉዞ አድዋ ከአዲስ አበባ አድዋ ድረስ አባቶቻችን እዛ ድረስ የተዋጉት በእግራቸው ሄደው ነው ብለው እነዚህ ወጣቶች በየአመቱ የአድዋ ዘማቾች በተጓዙበት መንገድ ጥበብ ያለውን ቅርስ እየጠበቁ ትልቅ ስራ የሰሩ ወጣቶች ናቸው። ወጣቶች ተነሳሽነት መቀሌ ላይ የነበረው እንደ ኢየሱስ ምሽግ ላይ ያን ሁላችንም የምናነሳው እቴጌ ጣይቱ ውሃውን ይዘው ምሽጉ እንዲሰበር ባደረጉ ጊዜ ምሽጉን የሰበረ ኢትዮጵያውያን አዋቁ። የጣሊያኖቹ በክብር ሲቀመጥ የኢትዮጵያውያን አጽም በተራራው ፈራርሶ የትም ተጥሎ ነው። እነዚህ ወጣቶች ከመቀሌ ዩኒቨርሲቲ ጋር በተለይ ከፕሬዚዳንቱ በእሳቸው ትልቅ ተነሳሽነት ወጣቶቹ ባደረጉት ቁጥቆታ እንደገና ምሽጉ እንደገና ተጠግኑ መቃብራቸው አጽሙ ተሰብሶ በክብር በቃ በኢትዮጵያዊ ክብር ተቀብሮ ያንን የድሮ ማስታወሻ ሙዚየም ተሰርቶ ትልቅ ስራ የተሰራ እዚህ አንጎል ላይ የነበረው የአጼ ምኒልክ ስም የተሰይሞ የነበረው ክሊኒክ ተዘግቶ ነበረ። በቃ እነዚህ ወጣቶች ባደረጉት ክችግር እንደገና መለሶ እንዲከፈት ያደረገው የውጫሌ የተፈረመበት ይስማ ንጉሱ ይባለው ባርካው አንም በቃ እንደ ቅርስ የቆጠረዋል። በኋላ እነዚህ ወጣቶች ባደረጉት ጉድቆታ ግን የአማራ ክልል ከ20 ሚሊዮን ብር በላይ መድቦ ይህ ቦታ በቃ መጠበቅ አለበት እስከማለት ደርሷል። ይሄ የወጣቶች ትልቅ ተነሳሽነት እነዚህ ወጣቶች ማበረታታት መሸለም ያስፈልጋል። ሌሎች ወጣቶች እንዲነሱ በሚል ከወጣቶቹ እነዚህ በሀያዎቹ ውስጥ ያሉ ወጣቶች ተሸልመዋል። በ30-40 ውስጥ ካሉት እናቶ ዳዊት ተሸልመዋል። ከትንሾቹ እንደ መንጉሴ አይነቶቹ እንደነ ፕሮፌሰር ባህሩ እንደነ ፕሮፌሰር ንጉሴ የተበጀ አይነት ሰዎች እነ ዶክተር መስፍን አርአያ በኢትዮጵያ የአእምሮ ሕክምና በማይታወቅበት ዘመን በየክሊኒኩ በየጤና ጣቢያው በመላ ሀገሪቱ ከታች ከቀበሌ ገብሬ ማህበር ጀምሮ እስከ አማኑኤል ሆስፒታል ዛሬ ለደረሰበት ደረጃ የስነ አእምሮ ሕክምና ዛሬ ለደረሰበት ደረጃ በየቦታው ተመድበው የሰሩ ሰው ናቸው። እነዚህን ሰዎች ማመስገን መቻል አለብን እና ይሄ ለእኛ ትልቅ ክብር ነው። ብዙዎቹ ሲያለቅሱ፣ ብዙዎቹ ሲገረሙ፣ ብዙዎቹ እንዴት ታሰብኩ እኔ እኮ የምታሰብ ሰው አልነበርኩም ሲሉ እንሰማቸው ነበር እና ለእኛ ትልቅ ሀገራዊ በረከት ነው ብለን ነው የምናምነው።
በጣም ጥሩ በጣም ድንቅ ነው። እንግዲህ እንደው በባህልና በመንፈሳዊ አነጋገር ስራችሁን እግዚአብሔር ይባርክ እንላለን። ብዙ ወገኖች በእናንተ ስራ ይደሰታሉ። ይሄንን በእውነቱ አሰባችሁ መጀመራችሁ በራሱ ትልቅ ነገር ነው። ሂደታችሁም ይሄው ፍሬ ያሳየ ነው። በጣም እናመሰግናለን። ማዘጣባት ያቆንዳኔ
ዘለቄታ እንደሚኖረው ተስፋ ብቻ ሳይሆን እምነትም ጭምር ኖሮ ነው። አዲሱ ምናልባት ለዚህ ፕሮግራም ተከታታዮች ደጋግመን የሽልማት ጉዳይ ሲነሳ ምናመጣው አንድ ኢትዮጵያዊ ድርጅት በዚህ በዩናይትድ ስቴትስ ያለ ሲድ ማህበረ ግዩራን ዘረ ኢትዮጵያ የሚባል አለ። 20 ዓመታት በላይ የዘለቀ ነው። ሌላ ሲድ ኢትዮጵያ ውስጥ በአስተማማኝ መንገድ የተመሰረተ ይመስላል። ለመኖራችሁም ይህን ስራ ለመስራታችሁም ታላቅ አክብሮት አለን። እግዜር ይስጥልን። መዋዘ ጥበባት ዲያቆን ዳንኤል
ክብ እኔም በጣም ነው የማመሰግነው ይህን እድል ስላገኘው በበጎ ሰው ሽልማት ኮሚቴ ስም ወደ 11 የሚጠጉ የተለያዩ ባለሙያዎች በበጎ ፈቃድ ያለ ምንም ክፍያ ጊዜያቸውን እየሰጡ በሰሩት ስራ በሌሎች ድጋፍ ነው እዚህ የደረስነው እና አንተም የሚዲያ ባለሙያዎች ደግሞ በየአቅጣጫው እነዚህን ሰዎች በማክበር እንደምንኩሻ አይነት ሰዎች ህዝብ መንገድ ወጣቱ ትውልድ እንዲያውቃቸው እና እንዲመዘግባቸው የራሳችን ታሪክ እንዲኖረ ነገ በመማሪያ መጽሐፎቻችን ውስጥ የኢትዮጵያውያን ታሪክ ምንባብ ሆኖ እንዲገባ ልጆች ከዛ አርፍተ ነገር አውጥተው ከዛ ቃላት መሰረት እንዲማሩ ለማድረግ በምናደርገው ጥረት የእናንተ አስተዋጽኦ ከፍተኛ ነው። ድሉን ስላገኘሁ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
ዝግጅታችን ከንጉሴ ጋር ነው ብለን የለ
ብለንም ስናበቃ መስመሩ ላይ ተጠብቀን እንዳትከድ አይደል ያለው?
አሁን ትክክል ነው። ቀጠሯችንን ስላከበርክ እና መሰግናለን ንጉስ።
በድጋሚ እንኳን አደረሰ።
በድጋሚ እንኳን አደረሰ። እንኳንም ደስ አለ ለበጎ ሰው በመብቃት።
እንኳን አብሮ ደስ አለን። ደስታው የጋራችን ነው። በተለይ እናንተ ሁለታችሁ እንደው ከኔ ጋራ በሐሳብም እዛ መድረክ ላይ እንሾጣ ነበራችሁና የሁላችንም የጋራ ደስታ ነው።
እንዴት ነው እንግዲህ አዲስ አመት እንዳንድ ባህላዊ ነገሮች አሉት? እንግጫ ነቀላው አሁን አይደለም ይካሄደው?
አዎ ቀደም ብሎ እንጀምሮ አሁንም እንደዛ ነው። ቅዱስ ዮሐንስ አበባዬዎች የሚሉት እንግዲህ ሴቶቹ ነገ ነው። የዘመን አቆጣጠሩም እኮ ራሱ ቀደም ብሎ ኢትዮጵያ የዘመን አቆጣጠር ብለን ነበር። አሁን ብዙዎቹ አሁን ወደ ደቡብ ስትሄድ የራሳቸው የዘመን አቆጣጠር አላቸው። ሌላም አካባቢ እንደዚህ አይነት ነው እና አንድ አድርጎ የሚያስተሳስር ነገር ሁሉም የየራሱን ባህል ነው። ጥሩ ነው ነገሩ ግን አንድ ሊያረገን የሚችል ነገር ደግሞ የሚመለከተው እንደ ባህል ሚኒስቴር እንደ ቱሪዝም ኮሚሽን ያለው ደግሞ የሚፈጠር ደስ ይላልና
እንደው ምንድን ነው የጥንቱ የዘመን አለዋወጥ አንዳንድ ነገሮች ልትነግረን ትችላለህ ንጉሴ?
እንግዲህ የዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ነው የመጣው። ዘመኑ በዮሐንስ ስም ነው የሚጠራው። አራቱ ዘመናት ለምሳሌ ዘንድሮ ማርቆስ፣ ባለፈው አመት ማቴዎስ፣ ወደፊት ሉቃስ፣
ለሚቀጥለው አመት በሰላም ያደርሰን። ለአሁኑ እንግዲህ እንቁጣጣሽ ብለናል ንጉሴ።
የተሻሉ ነገሮች እንዲመጡ ተስፋ እናደርጋለን። አሁን ከሚታዩት ጫና ያሉ ሁኔታዎችም ፈታ ያሉ የሰውን ህይወት የሚሻልበት እንዲፈጠር እንመኛለን። ለአንተም ለቤተሰብህም መልካም አዲስ አመት ንጉሴ።
እንቁጣጣሽ በዓል ደህና አደረ።
ሁላችንም መልካም በዓል።
ውብ የሙዚቃ ድምፅ፣ ሩብ የፀሐይ ብርሃን፣ አረንጓዴ ለምለም የጧቶች መልክ፣ ኩል የመሰለ የወንዙ ፍሳሽ፣ ዘመን አልፎ ዘመን ሲተካ ለፍጥረታት የሚደርሳቸው ጸጋ፣ ታላቅ የሕይወታቸው ዋጋ።
እውነት አይደል? ታላቅ የፍጥረታት የህይወት ዋጋ።
በጣም ይሄ ሁሉ ከአዲስ አመት ጋር የሚመጣ ጸጋ ነው።
በነገራችን ላይ አድማጮቻችን
ተክታችሁ ጻፉልን፣ ደውሉልን።
የስልክ ቁጥራችንን እናስታውስ፣ 202-205-9942 የውስጥ መስመር 14 ትደውላላችሁ።
ኢሜይል horn@voanews.com ብላችሁ ጽፋላችሁ።
ደብዳቤ ለሚቀናችሁ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቨኒው ሳውዝ ዌስት ዋሽንግተን ዲሲ 20237 ላኩልን።
አሁን ወደ ማጠናቀቁ ልንሄድ ነው።
ለማጠቃለያ ዜና መዳረሻ ጀመር ያደረግነው ሙዚቃ እንቀጥለዋለን።
አሁንም በድጋሚ አድማጮች እንኳን አደረሳችሁ።
ሰላም፣ ደስታ ያለው መልካም አዲስ አመት ይሁንላችሁ።
ለማጠቃለያ ዜናዎቹ የኖክ ሰማግዘር ነኝ። በዛሬው ዕለት በማዕከላዊ ሶማሊያ በለድዌን ከተማ የተከሰተ ፍንዳታ በትንሹ 3 ሰዎችን ሲገድል 13 ማቁሰሉን የሀገሪቱ ፖሊስ አስታወቀ። የደቡባዊ ዩናይትድ ስቴትስ ፍሎሪዳ ግዛት ዛሬ ማለዳ በከፍተኛ ዝናብ አዘል አውሎ ንፋስ ተመታች። በካሪቢያን ደሴቶች ከባድ ጥፋት ያደረሰችው አውሎ ንፋስ ኤርማ ዛሬ ማለዳ ኪ ዌስትን ስትመታ ከባለ 5 የአውሎ ንፋስ ደረጃ 4 አጥፊ ኃይልን ይዛ ነው። አውሎ ንፋሷ በሰዓት 215 ኪሎ ሜትር የሚሽጎደጎድ ከባድ ንፋስ እየገፋት ፍሎሪዳን መምታቷን ብሔራዊ የሄሪኬን ማዕከል አስታውቋል። በሜክሲኮ ዋሃካ ግዛት የተከሰተው የመሬት መንቀጥቀጥ ያጠፋው የሰው ሕይወት ወደ 90 መድረሱን የሀገሪቱ ባለስልጣናት አስታወቁ። በርዕደ መሬት መለኪያ 8.2 ሬክተር የተመዘገበው አደጋ በፓሲፊክ ውቅያኖስ አቅራቢያ ወደ 1 ሜትር ቁመት ያለው ተምዘግዛጊ የባህር ጎርፍ ሱናሚ አስከስቷል። የሰዓቱ ዜናዎች እነዚሁ ናቸው።
የአሜሪካ ድምፅ ራዲዮ ዘወትር በየቀኑ በ19ና በ22 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ወይም በሚቀጥለው ዓመት እንበል በ2010 ዓመተ ምህረት በሶስት ሰዓት መደበኛ ስርጭት ላይ እንገናኛለን።
ከአቀናባሪያችን ንጉሥ ታምሬ ጋር
ፕሮግራሙ አዘጋጅና አቅራቢዎችን አዲሱ አበበና
አሉላ ከበደንን ሰላም
እንቁ ጣጣሽ
This program has come to you from the Voice of America, Washington.